በመጀመሪያው ዝግጅታችን በትናንትናው ዕለት እንዳስተዋወቅነው ካቶ ሰባት ነጋ ጋር ያደረግነውን የመጀመሪያ ክፍል ውይይት ቀጥለን እናሰማለን። በአሁን ወቅት የምክር ቤት አባልና የሰላምና ልማት ዓለም አቀፍ ተቋም ፕሬዝዳንት የሆኑት አቶ ሰባት ነጋ ከህወሓት መስራቾች አንዱ ሲሆኑ የኢህአዴግ የፖለቲካ ቢሮ አባልም እንደነበሩ ይታወቃል። ባልደረባችን አዲሱ አበበ ካቶ ሰባት ጋር ባደረገው ውይይት በርካታ ነጥቦች ተነስተዋል። ከግል ህይወታቸው እስከ ትግል ልምዳቸው በኢህአዴግ አመራር ዙሪያም ወቅታዊ የሆኑ ጥያቄዎች ተነስተዋል። አቶ ሰባት ከልጅነት እስከ ዕውቀት ያሳለፉትን ህይወትና ወዳሁኑ ስልጣን የተዛወሩበትን ሁኔታ የሚያወሱበት የመጀመሪያው ክፍል እነሆ።
በቅድሚያ አቶ ሰባት ነጋ የኢትዮጵያ ምክር ቤት አባልና የሰላምና ልማት ዓለም አቀፍ ኢንስቲትዩት ፕሬዝዳንት ስለ ጊዜው አመሰግናለሁ። ይሄን ቃለ ምልልስ ለመስጠት ስለፈቀዱ። አቶ ሰባት እዚህ ዋሽንግተን አካባቢ በግልና በስራ በመጡበት ሁኔታ ነው ያናገርናቸው። አንድ ወደሚቀጥለው ጥያቄ ለመሄድ አቶ ሰባት የፓርቲ ውሳኔ ይሁን የመንግስት ውሳኔ ይሁን አናውቅም፣ አንዳንድ የኢህአዴግ ዋና ዋና ኃላፊዎች ለቪኦኤ በተለይ አማርኛው ቋንቋ አገልግሎት ቃለ ምልልስ አንሰጥም የሚል አቋም ይዘው ነበር። እና በነገራችን ላይ እርሶ መተው የሥራ ባልደረቦችን በሙሉ ሁላችንም አናግረውን ዛሬ እርሶ ያንን ስለሰበሩልን እናመሰግናለን። በነገራችን ላይ ግን ያ ውሳኔ ከየት የመጣ ነበር? የማ ነበረ?
ከቪኦኤ ጋር በተለይ ደግሞ ከአማርኛ ፕሮግራም ጋር ግንኙነት የለንም፣ ቃለ ምልልስም አናደርግም የሚል ውሳኔ በኢህአደግ እንደ ድርጅት በመንግስትም ኢህአደግ የሚመራው መንግስትም የለም፣ አንነጋገርም የሚል የለም። እኔ እዚህ ከመጣሁ ዜናዎች እና የሚያስተላልፋቸው ባላንስድ አይደሉም፣ ሚዛናቸው የሳቱ ናቸው። የተቃዋሚ ድርጅቶች በረት ነው ካምፕ ነው የሚል ሰማሁ። ይህንን ለማወቅ ነው መጀመሪያ ያገኘኋቸው።
ደረሱበት ይህን የሚባለውን ግን እርስዎ በግል አጣርተው?
እኔ እዚህ የተባለውን
እዛም ሆነው እንደ ሲያደምጡን ጊዜ አግኝተው ሲያደምጡን
እዚያ ሁኜ እኔ ከኃላፊዎች ጋር ትንሽ ውይይት አድርጋለሁ። እዚያ ያለው ከሰው ነው የምሰማው እንጂ እኔ እምነት እንትን አድማጭ አልነበርኩም። ከሰው ስሰማ ግን ሚዛኑ የጠበቀ አይደለም፣ የተሳሳተ ነው፣ ወደ ተቃዋሚ ፓርቲዎች ነው የሚያዘነብለው የሚል ሰምቻለሁ። ይሄ ከሄድኩ በኋላ ኮንፈርም አደርጋለሁ። ማለት ይሄ ትክክል ነው ወይ እንደሚባለው
እኔ እንኳ ምን ለማለት ነው እንደ ሚዛኑ አይጠብቅም የሚሉት እነዚህ ከሳሾቻችን ሚዛን ያልጠበቅበትን ሁኔታ አንድ ሁለት ብለው ለእርሶ ወይም ፖሊት ቢሮ በነበሩበት ጊዜ ወይም ለበላይ ባለስልጣን አቅርበው እንደሆን አላቅም፣ እንደው አይተው የሆነ ለማለት ነው።
እንደሱ ፎርማል የቀረበ ነገር የለም። ይሄ በሂደት የምናየው ነው። ይሄ ለፈተና እኮ አይደለም፣ አብረ የመስፈጠ
ትልቁ ነገር። እርሶ ያንን ሰብረው ለዚህ በቅተናል። በተለይም በኤምባሲው የህዝብ ግንኙነት ኃላፊ በኩል የተደረገው ጥረት ውጤታማ በመሆኑ በጣም በዚህ አጋጣሚ ለእውነት ለእሳቸውም ለአቶ ወንድሙ ምስጋና እናቀርባለን። እስቲ ከግል ልጀምር። እንደው አለፍ አለፍ ብለው የልጅነት ዘመኖን፣ የትግል ህይወቶን፣ በስልጣን ላይ ደግሞ በነበሩበት ጊዜ ያለውን ራስዎን አጠር ባለ መልክ ያስተዋውቁልኝ።
ወይ እግዚአብሔር ይስጥልኝ። እዚህ ስቱዲዮ መጥቼ ኢንተርቪው ጋበዛቸው። የተወለድኩበት አድዋ ከተማ ከኤርትራ ጠረፍ ነው። ኤሌመንተሪ እዚያ ጨረስኩ። ሀይ ስኩል መቀሌ፣ አዲስ አበባ ዩኒቨርሲቲ ደግሞ የመጀመሪያው ዲግሪ እዚህ አስተማሪነት ለአንድ 10 ዓመት ከምናምን በተለያዩ ትምህርት ቤቶች አስተምር ያለሁ በኢትዮጵያ መሀል ሀገር።
በትግል ዘመንስ በስንት እድሜ ወደ ትግል አለም ገቡ?
ወደ ትግል ገባሁበት 39 40 ሳይሞላኝ ነው።
አንዳንድ ሰዎች አቦይ ሰባት ይለውታል። ለምን ነው አቦይ የተባሉት?
አቦይ የተባልኩበት ትልቅ እንትን ትርጉም ያለው ነገር አይደለም። አንድ በጾረና ከተማ አዞሞ የኤርትራ መሬት ማለት ነው። እዚያ ለመንቀሳቀስ ሂደን አንድ የትግሬ ተወላጅ ሴት አቦይ ስብሐት ኑ ቡና ጠጡ አሉና ከዚያ በኋላ እዚያ ነበር አንድ ሁለት ተጋዮች እችን ይዘው ወደ እኛ ሰራዊት በተኗት። እኛ ህብረተሰብ በዚህ አጋጣሚ ነው ኑ ቡና ጠጡ አቦይ ስብሐት በሚለው
ከትግሉ ወይም ደግሞ ከኤርትራ ትግል ወይም ከህወሓት ትግል ጋር
የተገናኘ አይደለም። ትንሽ አንድ ኢቨንት ነው።
በቲፒኤልኤፍ በህወሓት ውስጥ ቁልፍ ሰው የቲፒኤልኤፍ ፈጣሪ አሁንም ደግሞ ከጠቅላይ ሚኒስትር መለስ ጋር በጣም ቅርብ የሆኑ የህወሓት ብሬን ከመጋረጃ ኋላ ብዙ አስተዋጽኦ የሚያደርጉ የነበሩ ሰው ነዎት የሚባለውና አሁን በዛ ውስጥ አይደሉምና የፖሊት ቢሮ አባልም አይደሉም። አሁን የያዙት ስራ የተለየ ነው። ለምንድን ነው?
በአጠቃላይ ምንድን ነው ህወሓት ሰው አልፈጠረውም፣ ወይም ደግሞ ግሩፕ ኦፍ ፒፕል የፈጠሩት አይደለም። ያን ጊዜ በኢትዮጵያ የነበረው ሁኔታ ስርአቱ አጼ ኃይለሥላሴ ስርአት ተስፋ የመቁረጥ እና ለውጥ የመፈለግ እንትን ነው የነበረው ሁኔታው እና ህዝቡ ነው የፈጠረው ለማለት ይቻላል። ህዝቡ ሙቀት ህዝቡ ንቅናቄ ነውና አንድ ሰው ሁለት ሰው አምስት ሰው ትፒኤል የፈንፈጠረም ብለው ትክክል አይመስለኝም እኔ ፐርሰናሊ። ይህንን ተመልክቶ ግን የነበረው ያን ጊዜ ተማሪ ሞር ትፒኤል ኤፍን ኦርጋናይዝ አድርገዋል። ዝም ለማለት አይቻልም ነበር ያን ጊዜ። እኔ በትፒኤል ኤፍ በአመራር ላይ ነበርኩ፣ አሁንም አመራር ላይ ነው ያለሁት።
ፖሊት ቢሮ ውስጥ ግን
ፖሊት ቢሮ አይደለሁም፣ ማዕከላዊ ኮሚቴ ነው ያለሁት።
ለምንድን ነው ያቀረው ለማለት ነው?
ለምንድን ነው ያቀረው? የማዕከላዊ ኮሚቴው አለመፈልግ ነው። ማዕከላዊ ኮሚቴ ነው የሚመርጠው እንጂ የኔ አለመፈልግ አይደለም። ፖሊት ቢሮ መመረጥ አልጠላውም።
አልተመረጡም? ግን
አልተመረጡም።
ለምንድን ነው ይሄን ያነሳሁት? አስባት ቅድም ያልኩትን አብሬ ላምጣ። አቶ መለስ በጣም እርሶን ይሰማሉ ይባላል፣ ቅርበት አለውት ይባላል። በኢትዮጵያ ደግሞ አቶ መለስ ያሉትን ነገር ለመቃወም ያለው እድል ጠባብ ነው ይባላል። በዚህ ሁኔታ ያሉ ሰው ፖሊት ቢሮ እርሶ እንዳይሆኑ አለመመረጦ ምናልባት በዛ በኩል ያለው ሁኔታ እርሶን ያለመፍቀድም ነገር ከዚህ አንጻር ነው ሰዎች
እኔን ያለመፈለግ አለ ስሎ ኮምለዋለ።
ለምንድን ነው ማለቴ ነው?
ለምንድን ነው
ካለዎት ቅርበት ይሄንን ፓርቲ እዚህ ከማለት
የተለየ ቅርበት ከማንም ሰው የለኝ።
እሺ፣
በየወቅቱ የሚነሱ ሀሳቦች አሉ። ይሄም ሀሳብ የመቀበሉና ያለመቀበሉ የራሱ ፕሮሰስ አለው። ተወያይተህ ያለህን ሀሳብ ተቀባይነት እንዲያገኝ ትጥራለህ። ካልተሳካ አልተሳካም ማለት ነው። ስለዚህ በየጊዜው የሚነሱ ፕሮግራሞች፣ በየጊዜው የሚነሱ ሀሳቦች መሰረት ያደረገ ነው ቅርበትና ርቀት። ስለዚህ መለስም ጋር የተለየ ርቀትና ቅርበት የለኝም። እንደ ማንኛውም የአመራር አባል ነው የማየው።
የትግራዩን የልማት ድርጅት ኤፈርትንም ይመሩ ነበር። ያን ትተዋል። ለምንድን ነው?
ኤፈርት እንዳልከው እመራ ነበር። ለመምራት የበለጠ ብቃት ያላቸው ሰዎች እንመድባለን ነው እና ከኔ የበለጠ ብቃት አላቸው ያላቸውን መዳቢው አካል መደዋል። ይህም የግማገም እንትን ነው፣
በግምገማ የተደረሰበት ነው። ወይዘሮ አዜብ የአቶ መለስ ባለቤት እንደሚመሩት ይነገራል። ልክ ነኝ?
ትክክል አይደለም? ከአመራሩ አንድ ናቸው።
ኤፈርት ለመሆኑ ምን ያህል ገንዘብ እንዳለው ያውቃሉ እርስዎ? ስልጣን ላይ በነበሩበት ጊዜ ተመርምሮስ ኦዲት ተደርጎስ ያውቃል?
ኤፈርት በሀገር ውስጥ አሉ ከሚባሉ ሎካል የሀገር ውስጥ ባለሀብቶች ወይም ደግሞ ኮርፖሬሽኖች የመጀመሪያው ደረጃ የያዘ ነው በሀብት ማለት ነው። በኩባንያዎች ብዛትም በሀገሪቱ ስትራቴጂክ ሰርቪስ የሚሰጡ በመሆናቸው አንድ ትልቅ የሀገር ኃይል ነው። ኦዲት ይሆናል ወይ? ኢንተርናል ኦዲት አለው የራሱ። እንደ ሁሉም ኩባንያዎች ደግሞ ኤክስተርናል ኦዲት እየተደረገ ኦዲትድ የተደረገው ሪዛልት ለመንግስት ይቀርባል፣ ለሚመለከታቸው የመንግስት አካላት፣ ለፍትህ ሚኒስተር።
ሌላው አገራዊ ድርጅት ኦዲት ተደርጎ እንደሚመረመር ሁሉ በዛ ሂደት ያልፋል ኤፈርትም?
ከዚያ በበለጠ ነው።
እርስዎ ስልጣን እስከለቀቁ ድረስ ምን ያህል ካፒታል እንዳለው አልነገሩኝም። ያውቁ ነበር?
አውቃለሁ።
ስንት ምን ያህል
ካፒታሉ? እንደገለጽኩት ኤፈርትን የሚያክል ካፒታል ያለው የአገር ባለሀብት የለም።
በአሃዝ ማስቀመጥ አይቻልም?
በአሃዝ ብዙ አላስታውስም፣ አስፈላጊም አይመስለኝም።
እነማን ናቸው የዚህ የኤፈርት ዋና ተጋሪዎች?
ተጋሪ ማለት
ድርሻ ያለው አንድ ድርጅት ሲቋቋም ባለቤት አለው
እና
የማን ነው
የማን ነው? እንግዲህ በትግል ጊዜ የተጠራቀመ ገንዘብ ነው። የንግድ እንትኖችም ነበሩን፣ የንግድ ተቋሞች ቤቶች ነበሩን። እዚህ ዋሽንግተን ቤት ነበረን፣ እንግሊዝ ቤት ነበረን፣ ሳዑዲ ሬስቶራንት ነበረን፣ ሱዳን እርሻ ነበረን፣ መርከብም ነበረን። እንግዲህ ለገንዘብ ሚኒስትር አንሰጠውም። የቲፒኤልኤፍ ገንዘብ ነው። እያንዳንዳችንም ልንከፋፈለው አንችልም። የሁሉም ነው፣ የትግራይ ህዝብ ነው። ስለዚህ የትግራይ ህዝብ ሆኖ የሚገኘው ትርፍ ወደ ልማትን እያስፋፋ እንዲሄድ የተወሰነ ካፒታል ነው።
የጠቀሷቸው ሀብቶች፣ ቤቶች፣ በውጭ ያለ ባንክ ገንዘብ ሁሉ አሁን እንዳለ አለ በኤፈርት
አገር ውስጥ ገብተዋል። ከውጭ የመጣ የውጭ ምንዛሬ ገንዘብ ነው። ነጻ የውጭ ምንዛሬ ሆኖ ወደ ማንም ተመልሶ የማይሄድ ለኢትዮጵያን ኢኮኖሚ እና ለኢትዮጵያን ኢኮኖሚ ፈሪን ካረንሲ ጀነሬት የሚያደርግ የውጭ ምንዛሬ የሚያስገባ እና ባለቤቱ በአጠቃላይ ስናየው የኢትዮጵያ ኢኮኖሚ ነው ባለቤቱ።
የኢትዮጵያን ህዝብ በሙሉ ባለቤት ያደርጋል ነው የሚሉኝ?
አዎ፣ ሊጋሊ የትግራይ ህዝብ ነው ባለቤቱ፣ ግን ለትግራይ ህዝብ የተለየ ጥቅም አያመጣም።
ኤፈርት ግን ከትግራይ ውጭ የት የት ኢንቨስት አድርጓል?
ከትግራይ ውጭ
በኢትዮጵያ ውስጥ
ጅማ፣ አዲስ አበባ አቃቂ ፋብሪካ አለው። ፕሮጀክቶቹ ደግሞ የኮንስትራክሽን ፕሮጀክት በመላው ሀገሪቱ በደቡብም አለ፣ አርባ ምንጭ፣ ጎጃም፣ ደብረ ታቦር በሁሉም የኢትዮጵያ ቦታዎች አለ።
ቲፒኤልኤፍ አቶ ስብሐት እንደ ድርጅት ከኢትዮጵያ ውጭ ኢንቨስትመንት አለው?
አሁን የለውም። ድሮ ነበረው፣ ድሮ ሰፊ ነበረው።
አሁንስ የለም?
አሁን አንድ ትንሽ እንትን አለ፣ ኩባንያ ወደ ኢትዮጵያ ኢምፖርት ለማድረግ ፋሲሊቴት ያደርጋል ብሎ የተቋቋመው።
የት ነው ያለው?
እንግሊዝ። እሱም እየተዘጋ ነው።
ውይይታችን እንቀጥላለን። አቶ ስብሐት በነገረው ላይ አንድ ሁለት ነገር ልናገር። አጠር አጠር አድርገን ከመለስን ብዙ ነጥቦችን ልንሸፍን እንችላለን። ሌላው በዚህ አጋጣሚ ቃል እንዲገቡልን የምንፈልገው ኮሊን ሾው የሚባል አለን። አድማጭ እየደወለ እንግዳውን ይጠይቃል። ይሄ የነና የርሶ መንደርደሪያ ውይይት ከተላለፈ በኋላ አድማጭ ሰምቶ ጥያቄ ካላችሁ ለአቶ ስባት ላኩልን እንላለን። በዛ ፕሮግራም እንደሚሳተፉልንም ተስፋ አደርጋለሁ። ተስፋ አድርግ።
እሺ እሺ።
በቅርቡ አገሪቱ ውስጥ ያለውን ሁኔታ እንመልከት። አቶ ስባት፣ የሰሞኑ አዋጅ፣ የጸረ ሽብርተኛነት አዋጅ፣ አንዳንዶች ይሄን አዋጅ እንዳስቸኳይ ጊዜ አዋጅ አዩ አሉ። አንደኛውን ያደግ ለምን በአዋጅ አይገዛም? እንደዚህ አይነት አዋጅ የዲሞክራሲ መብት የሚጋፋ ያደግ ያወጣውን ህገ መንግስት የሚጻረር እያሉ አስተያየት ሰጣሉ። ለምን እንደ ይሄ አዋጅ አስፈልገው? ምን መጣ አስተያየቱን?
የተለየ የተፈጠረ ሁኔታ ያለም ቀደም ብሎ መውጣት ነበረበት። የህዝብ ህይወት የህዝብ ንብረት ለመጠበቅ ስርዓቱንም ለመጠበቅ አስፈልጊ ሆነ የተገኘ የህዝብ መብት የሚያከብር እንጂ የሚጋፋ አይደለም።
የህዝብን መብት የሚያከብር ነው የሚለውን እንወሰድና እንዲህ አይነት አዋጅ ማውጣቱ ራሱ ህገ መንግስቱን የመናገርን ሐሳብን የመግለጽ መብት ይገድባል። አዋጁ መሰረት እንደ ጋዜጠኛ አንድ ጥያቄ ባነሳ፣ አንድ ጋዜጠኛ ሽብርተኛ ነው ከተባለ ሰው ጋራ ኮንታክት ግንኙነት ቢፈጥር ይከሰሳል ያስጠይቀዋል ይላል። እኔ እንደ ጋዜጠኛ ሽብርተኛም ይሁን ሰላማዊም ይሁን ኒውስ ሜከር ነው ብዬ ካሰብኩ፣ ወሬ ከሱ ጋር ይገኛል ብዬ ካሰብኩ ለመገናኘት መቻል አለብኝ። እና ይሄ የሚኒስትሮች ምክር ቤት አጽድቆታል። የሚኒስትሮች ምክር ቤት ያጸደቀውን ደግሞ የኢትዮጵያ ፓርላማ ይሽረዋል ማለት የማይታሰብ ነው ይላሉ ሰዎች። ካሰራር ከልምድ ካየን ሁኔታ እና እንዴት አርጎ ነው የግለሰቦችን መብት የሚጠብቀው? አቶ ሰባት፣ እንደውም የሚያጠብ ይመስላል ነው የሚባለው። ስለዚህ ላይ አስተያየት ስጡኝ። ሰፋርግ፣
የህዝብ መብት የህዝብ ህይወት ህዝቡ የግሉ ማለት ነው። ህይወቱም ንብረቱም የኔ ነው ብሎ የመረጠው መንግስት በትክክል ለመጠበቅ የወጣ እንጂ የማንም ሰው እንትን ሐሳብ ህገ መንግስቱን መሰረት አድርጎ የሚንቀሳቀስ ሐሳቡም ይሁን ተግባሩ የሚገድብ አይደለም።
አሁን ምሳሌ ያነሳውልዎት እኮ አለ የጋዜጠኛው ሽብርተኛ ነው ተብሎ ከሚጠረጠር ሰው ጋር መገናኘት ካልተፈቀደ የፕሬስ ነጻነቱ ምን ላይ ነው? ጋዜጠኛው በነጻነት የመስራቱ ሁኔታ ምን ላይ ነው ያለው? ይታየውታል?
አይፈቀድም የሚል አይመስለኝም። በዝርዝር አላየሁትም። አንተ አይተዋል? አይፈቀድም ሳይሆን አንዱ ሊያውቀውም አይችልም። ጋዜጠኛው ሊያውቀውም ያለው እድል ጠባብ ነው። አይፈቀድም የሚል አይመስለኝም።
ጋዜጠኛ በተለይ ምንም ሰው አይመርጥም። ወሬ ያገኘበት ቦታ ሄዶ ይወያያል፣ ይጠይቃል፣ ያስጠይቀዋል። ነገ ከበደ የሚባል ሰው ባገኝ፣ ኢህአደግ ደግሞ ከበደ ሽብርተኛ ነው ብሎት ከሆነ እኔ አላውቅም።
ቢያስጠይቀው መጠየቅ ማለት እኮ ገደብ ነጻነትን መገደብ ማለት አይደለም። መጠየቅ ኢንፎርሜሽንን ያሳስረዋል፣ ይታሰራል ካለ አላየሁትም እኔ ስህተት ነው። እንዲጠየቅ ማድረግ ግን ሳይጠየቅም ጋዜጠኛው አገርን የሚጎዳ ነገር ካየ ከሰማ ሪፖርት ማድረግ አለበት።
ከሰማ አይደለም የሚያውቀው ነገር እኮ የለም። ምን መስሎ እዚህ እንደ ልሞግተው ሳይሆን ይቅርታ፣ አሁን በኢትዮጵያ ያለው የፕሬስ ሁኔታ እናያለን። ዓለም የተናገረው እውነት ነው። ይሄ ሁኔታ ባለበት ጋዜጠኛው እንደገና ሌላ ስጋትና ፍርሃት ይዞ ከአሁን አሁን እከሌን መንግስት ምን ብሎት ይሆን ብሎ እየሰጋ ለመጠየቅ ለማነጋገር አይችልም።
አሁን ያነሳው የፕሬስ ጥያቄ በኢንተርናሽናል ኮንሳልታንትስ ተጠንቶ ለፓርላማ ቀርቦ ለረጅም ጊዜ ውይይት ተደርጎበት የጸደቀ ነው።
በፕሬስ በኩል ኢትዮጵያ ምን ደረጃ ላይ እንዳለች የሚያውቁ ይመስለኛል። አቶ ስባት፣
ተጠንቶ ቀርቦ የጸደቀ እንዳለ አውቃለሁ። በምን ደረጃ አለች አሁን ሁሉንም እንትን ለማወቅ አልችልም።
ህወሀት፣ አቶ ስባት፣ ትግል ከጀመረ ጀምሮ ከሰላሳ ዓመት በፊት ይዘው የተነሳው አላማ ወይም ይዘው የተነሳቸው አላማዎች ግባቸውን መጥተዋል ይላሉ? ዛሬ
ግባቸው እየመቱ ነው። የመቱም አሉ እየመጡም ናቸው።
ምን ነበር ውስጥ መጀመሪያ ግቦ
ይዞት ከተነሳው አንድ ጥያቄ በኢትዮጵያ የብሔር ብሔረሰቦች ጭቆና አለ የሚለው ነው። ከመቶ ዓመት በላይ እርስ በራሳችን ስንዋጋ የነበርን ህዝቦች ነን። እንደ አንድ ህዝብ ተደርገን ስንቆጠር አልነበር ነው። ግንቦት 20 አዲስ አበባ ስንገባ ሲታገሉ የነበሩ የፖለቲካ ድርጅቶች በሙሉ ሊተራል በሙሉ ብሔራዊ ነበሩ። ሀገራዊ ድርጅት ነው ተብሎ የተገኘ ከእኛ ጋር ሲዋጋ የነበረው የራስ መንገሻ ነው አንዱ ኢዲ የሚባለው። ሁለተኛ አቶ ክፍሌ ወዳጆ የነበረበት እዚህ አሜሪካ አካባቢ የነበረ አንድ ድርጅት ስንት ሰዎች የነበሩት አናውቅም። ጠይቀን እንደ ትልቅ ጸጋ አድርገን ነው ያየን። ያጠፋነው ጊዜ በእርስ በራሳችን ስንዋጋ ያጠፋነው ጊዜ፣ የጠፋ ንብረት፣ የጠፋ ህይወት ሊገመት ይችላል። እና ይሄ በብሔሮችና ብሔረሰቦች መካከል በእኩልነት የተመሰረተ አንድነት ሊመጣ ይችላል የሚለው ትልቁ ድል የሽግግር መንግስት የመሰረተው ቻርተሩ ትልቁ ነው።
ወደ ዝርዝር እንመጣለን፣ ግን ቅድም እንዳልኩት ይዞ የተነሳውን
አላማ ሰላም፣ ይሄ ሰላም ዋናው ነገር እኮ ሰላም ነው። ይሄ አንዱ ትልቁ የዲሞክራሲ ጥያቄ ነው። በኢትዮጵያ የነበረው ፕሮግራሙ በኢትዮጵያ ያለው በህዝቦች መካከል ያለው ቅራኔ በብሔርና ብሔረሰቦች ያለው ቅራኔ ዋነኛው ይልና ይሄ ለመፍታት ለዚህ ዲሞክራሲያው ምላሽ ሰጥቶ ሰላም መኖር እና ይሄ መልሷል አንዱ ነው ምላለው
ስሙና ግን አሁን መለሰ የሚሉኝ አንድ አይደለም TPLF የሚለው ስሙ ህዝባዊ ወያኔ ሀርነት ትግራይ
TPLF ፕሮግራሙ ድሮ የነበረ አሁንም ያለ ኢትዮጵያ ያለው ኢትዮጵያን አናላይዝ ያደርጋል ይተነትናል ሲተነትን ቅራኔው ያለው ይሄ ነው ሜጀር ኮንትራዲክሽን ይሄ ነው ብለን ያስቀመጠው TPLF ስለዚህ በእኩልነት የተመሰረተ አንድነት ማምጣት ይላል ካልተቻለ መገንጠል ይላል እና ይሄ የኢትዮጵያ አንድነትን ያረጋገጠ አንድነት የሚለው አምጥተዋል ነው ማለት ወላ አለማውና አገራው ሁኔታ ተተንትኖ ካፒታሊዝም ነው የተፋጠነ የካፒታሊስት ዴቨሎፕመንት ማምጣትና ይሄንን ካፒታሊስት ዴቨሎፕመንት ከመጣ በኋላ ራስን ማጥፋት አለበት በተገቢ ፍጥነት እንኳን ነው ማንለው ለማት ያቀላጠፈ ነው
አንተ ያግል ያስከተል ከዚህ ጋር እስቲ በዚህ መልክ ደግሞ ልጠይቀው ኢትዮጵያን በጎሳ በቋንቋ ከፋፍሎ መሸንሸን መልካ ምድሩን ባህሉን ኢኮኖሚውን ተስስሩን ያላገናዘበ ነው እና ይሄ በስልጣን ላይ ያለውን ፓርቲ እድሜ ለማራዘም የተደረገ እቅድ ነው የሚሉ አሉ። እርሶ እዚህ ለምን እንደነው አስተያየቱ?
አሁን ምንድነው ፕሮግራሙን አለማየት ነው። በስልጣን ላይ ያለው ፓርቲ እኔ የዚህ ስርዓት ባለቤት አይደለሁም። አገሪቱ ግን ስንተነተነው ስንዳየው ካፒታሊዝምን ለማሳደግ እንግዲህ ፕሮግራም አሁን ወያኔው ቡርዣዋ ሪቮሉሽን መሆን አለበት። ይሄ ለማምጣት የሚችለው አብየታዊ ሀገራዊ የሆነ ከመሆሩም ከገበሬውም ከትናንሽ ባለሀብቶችም ከነዚህ ጋር የተወጣጣ ሀገራዊ የሆነ ኃይል ነው የሚለው revolutionary elements of all the classes ማለት ነው። ይሄ ካፒታሊዝምን አሳድጎ መጥፋት አለበት እና ኢህአደግ ዋንኛው ዓላማው ኢህአደግን ማጥፋት ነው እድሜ ለማራዘም አይደለም እና ይሄ በፕሮግራሙ ክሊየርሊ በጉልህ የተጻፈ ነው። ኢህአደግ ካፒታሊዝምን አሳድጎ ለሚመለከታቸው ክላስስ መደቦች አስረክቦ መጥፋት አለበት።
አገሪቱን በቋንቋ በጎሳ መከፋፈል ወደዛ ግብ ያመጣ
የነበረ አይደለም። ይሄ የነበረ ነው። ስንዋጋ ነበር እንኳን እርስ በራሳችን ስንጠፋፋ ነበር ነው። አገሪቱ አንድ አደረገ እንጂ አንድነት እንኳን ነበርም። ያመለካከት ጉዳይ ነው። በታንክ አንድ ማድረግ፣ በጀት አንድ ማድረግ፣ በብረት አንድ ማድረግና በመፈቃቀርና በመተማመን በእኩልነት አንድ ማድረግ የብሔር ብሔረሰቦች እኩልነትን ያረጋገጠ አንድነት እና ይሄ ስንዋጋ ስንተላለቅ የነበረ ይሄ ነው እኮ ታሪካችን።
ይሄ አሁን የዘረዘርኩት ሁሉ አገሪቱን አንድ የሚያደርግ ነው። በጎሳ መከፋፈል
በጎሳ በቋንቋ አቋል ተከፋፈለ የነበረ ነው። የነበረ መልክ ተያዘ
እና አሁን
መልክ ይዞ ሪኮግናይዝድ ሆኖ ይሄም ይፈታበት ይሄም ይፈታው እድገት ነው። ሶማሊና ትግራይ የት ይተዋወቃል? አማራና አፋር የት ይተዋወቃል? አይተዋወቅም እኮ ሊገዛ የሄደ ነው እንጂ አማራው ኢንቨስት አድርጎ በአፋር በሶማል አልታየም።
ዛሬ አፋርን ኢትዮጵያዊነት
የመጣ ነው። አሁን እሱ ነው እኮ አሁን የሚመጣው ያለ የካፒታልና የሰው ሞቢሊቲ ከእድገቱ ጋር እየተንቀሳቀሰ ነው። መንቀሳቀስ ጀምሯል። አንድነት ገመዱ እየተዘረጋ ኢንፍራስትራክቸሩም የሰው ሞቢሊቲም የካፒታል ሞቢሊቲም እየታየ ነው። እግዚአብሔር እንደፈጠረን ነው እኮ በክልላችን የነበር ነው። ኤክሰፕት ፖሊስ መላክ ወታደር መላክ ጠቅላይ ገዢ መላክ አንዳል ነበር። አንተዋወቀ
ከዚህ ጋር ለያጥያቄ ለምታቶ
አንተዋወቀ ስንተዋወቅ አልነበረም።
መልካም ጥያቄን ምን ያህል እንደመለሱ እንግዲህ ለአድማጭ ነው የምተው። TPLF ዝባይ ወያኔ ሀርነት ትግራይ ኢትዮጵያን ያለ ባህር በር እንዳስቀረ ለጠላት አጋልጦ የተወ መሆኑ ሰዎች ተቻሉ። ዛሬ አንዳንድ የTPLF ባለስልጣናት ሳይቀሩ ኢትዮጵያን ያለ ባህር በር የመቅረት ጉዳይ በተመለከተ አስተያየት ሰጣሉ። ትክክል አይደለም በሉ ይያደግ ምን ይላል በዚህ ላይ?
በኢትዮጵያ የወደብ ጥያቄ ዙሪያ አቶ ስብሃት ነጋ የሚሰጡትን ምላሽ በነገው ዕለት ዝግጅታችን ስለምናቀርብ ተከታተሉ። The Voice of America ከመጀመሪያው ክፍል ዝግጅታችን ያሰማነውና ከህወሓት መስራች አባል አቶ ስብሃት ነጋ ጋር ያደረግነው ውይይት የመጨረሻው ክፍል ውይይት ቀጥሎ ይቀርባል። አዲሱ አበበ ነው ያነጋገራቸው።
ኢህአዴግ የመልታይ ፓርቲ ዲሞክራሲ ስርዓት ኖሮ ስልጣን በመርጫ በህዝብ ድምጽ ካንዱ ወገን ወደ አንዱ ወገን እንዲተላለፍ የምር ያምናል? እምነት አለው?
በጾኑ ያምናል። ያለፈው ምርጫ 11 ወር ሙሉ ከምርጫ ቦርድ ጋር የተደረገው ስምምነት የኮድ ኦፍ ኮንዳክት ፓርቲዎች የፈረሙት ሁላችን የፈረምንበት እየተጣሰ ስድብና አመጽ ምልክቶች እየታዩ ካምፔን ተካሄደበት ሀገር ማለት ፖለቲካል ሳብስታንስም የሌለው ጸረ ኢህአዴግ ጸረ ኢህአዴግ ጸረ ኢህአዴግ ጸረ ኢህአዴግ ነው የሚለው
እንዴ ያምናል ያምናል ካሉኝ ቆይ
ቆይ ልንገረ
ልቀጥልሎት ነው
ወጥ እሺ
ልቀጥልሎት ነው ማንቋራጥ አይደለም ይቅርታ ጠይቃለሁ የመልታይ ፓርቲ ዲሞክራሲ ስርዓት ኖሮ ምርጫ በህዝብ ድምጽ እንድትተላለፍ በጽኑ ያምናል ብለውኛል አንድ ጥያቄ ላንሳ አብዮታ ዲሞክራሲ ዶክመንት አለው ያደግ ያ ዶክመንትና አሁን ስራ ላይ አለ የሚባለው ህገ መንግስት ጎን ለጎን የሚሄዱ ናቸው የሚቀርን ሐሳብ የላቸው
ኢህአዴግ ፕሮግራምና ኮንስቲቱሽኑ
አብዮታ ዲሞክራሲ የሚለው
አዎ
ተቃዋሚዎች ራሳቸው ብዙ ጊዜ ተጠቅሶታል
አዎ
ህገ መንግስቱ ደግሞ ባንድ በኩል አለ
አዎ
የመልታይ ፓርቲ ዲሞክራሲ ምርጫ ስርዓት ኖሮት ህዝብ ድምጽ ሰጥቶ መሪውን እንደፈለገው መምረጥ ይችላል ለማለት ይቻላል በዚህ ዶክመንት መሰረት ከህገ መንግስቱ ጋር የሚጋጭ ነው ነው የሚሉት ተቃዋሚዎች ለማለት ነው
ከህገ መንግስቱ አይጋጭ የቆየ አንድ ፓርቲ ፕሮግራም ነው በተግባርም በቲዮሪም ያየሁበት እንትን የለኝም
አብዮታዊ ዲሞክራሲ ከመያነሳቸው አንድ ዋና አንኳር ሐሳቦች አንዱ አንድ ፓርቲ ለረጅም ዓመት አንድን ሀገር በሚያስተዳድርበት ጊዜ ያቺ ሀገር ልማት እድገት እንደምትታሳይ ያትታል ይሄ ምን ማለት ነው ተቃዋሚዎች በተለይ የሚጠቅሱት ይሄ አደግም 18 ዓመት ሞልቶታል ከደርግ የበለጠ ነው የቆየው አሁን አብዮታዊ ዲሞክራሲ ደግሞ በየጊዜው ይተከሳል ይሄ ሁኔታ ይሄ አደግን እዛው ለማቆየት የታቀደ እንጂ ህገ መንግስቱን በማይጻረር መልኩ የቀረበ አይደለም
አሁን ምን መሰለ አቶ አዲሱ ማንኛውም ፕሮግራም ለኢትዮጵያ ዘላለማዊ ነው ብሎ ሊጽፍ ይችላል አሁን ምንድነው ኢትዮጵያን በቀጣይነት ያለማቋረጥ ለማሳደግ የሚጠቅም ፕሮግራም ይሄ ነው ብሎ ቅንጅትም ሊጽፍ የራሱ ጉዳይ ነው እኛም ብንጽፍ የራሳችን ጉዳይ ነው እኛ ግን አብዮታዊ ዲሞክራሲ ያንድ ማዋዕል ፕሮግራም ነው ይሄ አደግ በስልጣን ከቆየ ኢንዴፊኒትሊ ከቆየ ይሄ አደግ ውጤት አላመጣም ማለት ነው የኢህአደግ ውጤት የሚለካው ኢህአደግን የሚተኩ ቤዚክ ዲሞክራቲክ ክላስስ እንደ ብርጅዋው እንግዲህ ምንድነው የባንድ ሀገር 70-80 ፓርቲዎች ይችላሉ ካራክተራይዜሽናቸው ግን አንዱ ራይቲስት ነው አንዱ ሌፍቲስት ነው አንዱ ደግሞ ሴንትሪስት ነው ኢፒአርዲኤፍ ኢዝ ሴንትሪስት እና ኢፒአርዲኤፍም ዘላለማዊ ነው የሚለው ራሱ ኢፒአርዲኤፍ ካፒታሊዝም በተፋጠነ ሁኔታ አሳድጎ እነዚህ ቤዚክ መሰረታዊ የሆኑ የዲሞክራሲ ኃይሎች አቆጥቆጦ ሀገሪቱን የሚቆጣጠሩት ደረጃ ድርሶ ራሱን ማክሰም አለበት ነው የሚለው
በአንድ በኩል የአንድ ሀገር በአንድ ፓርቲ ለረጅም ጊዜ መገዛቷ መመራቷ ጥቅም አለው ብሎ ማስቀመጥ
ለኢትዮጵያ የያዝነው ፕሮግራም እሱ ነው እኛ ይሄንን ደረጃ ይሄንን
ታዳ ይሄን አይተን
መፈጸም አለብን ነው ሌላ ተወዳድሮ ደግሞ ይሄ አይደለም
በየአምስት አመት
ታዳ የራሱ ፕሮግራም ይዞ ሊመጣ ይችላል የኛ እምነት ግን ይሄ ፕሮግራም ካፒታሊዝምን በኢትዮጵያ ለማሳደግ እኛንን ብቁ ብለን ተነስተናል ሌላ ደግሞ እኔ ነኝ ብቁ ብለን ልነሳ ይችላል ማን ከለከለው
እሱማ ተነስተው ነበር ግን አንድ ነገር
ተነስተው አዲስ አበባ እኮ ተቋጥረዋል በፌደራልም እኮ ያገኛቸው መቀመጫዎች እኮ ትንሾች አይደሉም
እንዲያውም ምንድን ነው የሚባለው ይቅርታ ያርጉልኝና ከ97 ዓመቱ ምርጫ በኋላ ኢህአደግ በጣም በተጠንቀቅ ነው የሚሰራው ካሁን በኋላ አልሞኝም ያለ ይመስላል ለምን ሶስት ፕሬስ ህግ የበጎ አድራጎት ድርጅቶችና የብዙሃን ህግ አሁን ደግሞ ሶስተኛው ይሄ የጸረ ሽብርተኛ ህግ እነዚህ ያለውን ፓርቲ ስልጣን ላይ የሚያጠናክሩ ናቸው እንጂ በየአምስት አመቱ ስልጣን ህዝብ እንደፈለገው መሪውን እንዲመርጥ የሚያደርግበት ሁኔታ የሚያስቀምጥ አይደለም ነው የሚባለው አብዮታዊ ዲሞክራሲ እንዳልከው በጣም የሚተች ነው ምክር ቤት ውስጥ ያሉ ተቃዋሚ ነን የሚሉ ፓርቲዎች እንኳን ሳይቀሩ ሁልጊዜ አብዮታዊ ዲሞክራሲን ነው የሚጠቅሱት በአፋኝነቱ በጸረመ ህገ መንግስትነቱ ያነሱታል ለውጥ ነው
እንደሚያነሱት እናውቃለን ማንሳታቸው ትክክል ነው ወይስ ትክክል አይደለም ነው ይሄ ፕሬስ ላይ ወጣው ሁሉም ተቃዋሚ ፓርቲዎች ይሄ ይጥናልን ብለው የቀረበ ነው የኤንጂኦዎች ባገሪቱ በኤንጂኦ ሚለማገር የለም የነሱንም የሚገድብ ህግ ወጥቷል እነዚህ ምርጫ ጋር ከፓርቲዎች ጋር ምን ያያያዛቸው ኢህአደግ እኔ ነኝ አገሪቱ
ሶስተን ገባ ግዜን ፈጃለን እንጂ እንዴት እንደሚያዝ ከዛው ላይ ተቀሰም ማውያት እንችል ነበር ነገሩ
ከኮንስቲቱሽኑ ጋር
ስልጣን ከመገደብ
ኮንስቲቱሽኑን ጥሶ ወደ ስልጣን ለመምጣት መሞከር ግን የህዝብን መብቶች የሚገሱ ናቸው
የቀጣዩ አመት ምርጫ አለ አሁን ያንንም ምርጫ ያደግ ወደ ራሱ ለማዞር ብዙ መሰናዶች ያደረገ መሆኑን ተቃዋሚዎች ይናገራሉ ይያዳከመን ነው የተቃዋሚ ፓርቲዎች ቢሮዎች ይዘጋሉ የተቃዋሚ ፓርቲ መሪዎች ይታሰራሉ የሚካሄደው ሁኔታ እናያለን ይሄ ህግ አለ ያሸባሪነት ህግ አዋጅ እነዚህን አይቶ ዲሞክራሲ አራመዳለሁ የሚል አንድ ስርዓት በመርጫ የሚገኝ ውጤትን የህዝብን ድምጽ አከብራለሁ ይላል ለማለት የማስችሉ ናቸው ምልክቶቹ ነው የሚባለው እርግጥ አይደለም ነው
የሱ ማለት ምንድነው አይሉ ማለትም ይላሉ ባጭር ጊዜ ወደ sultaan ለመምጣት ስለሚፈልጉ ማንኛውም ነገር የህዝብ መብት የሚጠብቅ ነገር ይቃወማሉ ከኮንስቲቱሽን ውጭ ስልጣን ለመምጣት የሚፈልግ ይሄን ይናገራል የሚናገር የፖለቲካ ፓርቲ የለም ማለት አይደለም ግን ህገ መንግስቱን ጥሰን በአቋራጭ ስልጣን ወደ ስልጣን መምጣት አለብን ኦፖዚሽን ሆነን መኖር አንችልም የሚሉ የተቆጡ ኢንዲቪጁዋልስ የተናደዱ ግለሰቦች የሚያመጡት ነው እንጂ ምርጫ ቦርድ ደግሞ እኮ እንደ ፕሬሱ ኢንተርናሽናል ተጠንቶ ምርጫ ቦርድ አይደለም ያስተዳድረው በፓርላማ ያጸደቀ ነው። አሁን ይሄ ጎድሎበታል ቢባልም አይችልም።
እንዳልነው አድማጮች የደወሉ በሚያስተናግደው ፕሮግራም እንደገና እንመለሳለን። ረጅም ጊዜን ይወሰድኩት ይበቃኛል። አንድ የመጨረሻ ጥያቄ ላቀርብ በድጋሚ። አሁንም ግን ስለ ትብብሮ በእውነት በጣም ከልብ አመሰግናለሁ። አድማጮች እስም እርስዎ ከቲፒኤልኤፍ ቆርቋሪዎች አንዱ ነዎት፣ አንጋፋ ነዎት። እስካሁን በተሰራው የኢትዮጵያን ህዝብና ኢትዮጵያን አሳዝነናል አስቀይመናል የሚሉት የሚጸጸቱበት ነገር አለ እርሶ በግሎ በዚህ እናጠቃለን?
በኦፊሻል የቀረበ እንትን አለ የኢህአዴግ ግለሰብ በውስጣችን የነበረው ችግር በፍጥነት ባለመፍታታችን 10 አመቱ በሚገባ አልተጠቀምንበትም የሚለው ከነ በቲፒኤልኤፍ ውስጥ እንደ አንጃ ሲሰሩ ከነበሩት ጋር ተያይዞ የመጣለ። ስለዚህ በውስጣችን የነበረው ችግር በጊዜው ፈተን የነበረው መጉላላት ብናስቀር ነው የተሐድሶ ፕሮግራሙ ቀደም ብሎ ይተገበር ነበር። የውስጣችን የነበረው ችግር በጊዜው ባለመፍታታችን ይሄ ኦፊሻልም ለኢትዮጵያ ህዝብ ያባከነው ጊዜ ነው ተፈላጊውን ውጤት አላመጣም የሚለው ግለሰብ ለኢትዮጵያ ህዝብ አድርገናል። ግን በትክክለኛው አቅጣጫና መጥፎ በማይባል ፍጥነት አገሪቱ እየተጓዘች መሆኗ ነው። ሰላም አሁን አማራ ከትግሬው ትግሬው ከሶማሉ ህዝብ የተቆጣ ህዝብ የለንም። የተቆጣ ህዝብ የሌለበት በመንግስት ላይ የተቆጣ ህዝብ የሌለበት ስርዓት በኢትዮጵያ ለመጀመሪያ ጊዜ የተገነባው አሁን ነው። ካፒታሊዝም እናሳድጋለን ተብሎ በፕሮግራም እና ተፈላጊውን እንኳ ባይሆን ፍጥነቱ የተገኘው ውጤት ግን ተአምር ነው። 33 ዩኒቨርሲቲ ይኖረናል ብለን በአጭር ጊዜ አልገመትንም። አሁን 33 ዩኒቨርሲቲዎች እያሉን ነው ከሁለት እና በሁሉም በኢኮኖሚክ በኢንፍራስትራክቸር
የት ናቸው አይደለም እኔ የት ናቸው ሚል ጥያቄ ላቀርብ እንዴ?
ሁሉም ላላቋቸው ይችላል ግን ፌርሊ ዲስትሪቢዩት ናቸው። መቀሌ ካለ እዚያም ሄደው አሶማሉም ጋምቤላው ነው። አሳይታ ካለ እዚያም ሄደው ትግሬውም አማራውም ኦሮሞው ነው።
መልካም። አቶ ሰባት ነጋ የምክር ቤት አባልና የሰላምና ልማት ዓለም አቀፍ ኢንስቲትዩት ፕሬዝዳንት ድጋሜ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔ አመሰግናለሁ። በሂደት ነው የምንታየው። መልካም ግንኙነት እንዲሆንልን እመኛለሁ።
ተስፋ እናደርጋለን። ይስጥልኝ።
አዲሱ አበበና እንግዳው አቶ ስብሃት ነጋ ያደረጉት ውይይት በዚሁ ተጠናቋል። በትናንትናው ምሽት ዝግጅታችን አቶ ስብሃት ከአድማጮች ለሚቀርቡ ጥያቄዎች ምላሽ በሚሰጥበት ለጥያቄው መልስ በተሰኘው ዝግጅታችን በእንግድነት እንደሚቀርቡ ቃል መግባታቸው ይታወሳል።
ስለዚህ ጥያቄ ያላችሁ አድማጮች ጥያቄዎቻችሁን በስልክ መስመራችን 202-205-4447 በመደወልና የአሜሪካ ድምጽ ራዲዮ መሆኑን ስትሰሙ 14 ቁጥርን በመጫን እንድትተው እናሳስባለን። የሚፈቀደው በአድማጭ አንድ ጥያቄ ብቻ ነው። ሁሉም ሰው እድል እንዲደርሰው በማሰብ ነው ይሄ ተደረገው። በኢሜይል ለምትልኩ ደግሞ አድራሻችን hornet@voanews.com ነው። የስልክ ቁጥራችሁን መተው እንዳትዘነጉ እናሳስባለን። እዚህ ላይ እንደገና ቁጥሩን ልስጥ። የስልክ ቁጥሩ 202-205-4447 ነው።